the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ1922 እና 25 ሜትር ባንዶች እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 5 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን፣ እንደምናመሻችኋል። ክቡራትና ክቡራን፣ የምሽቱ አስተናጋጆቻችሁ ሰሎሞን አባትና
አሉላ ከበደ ነን።
መንግስት በሚያውቀው እስከ 5 ሰዎች የሞቱበት ሁኔታ ተከስቶ ነበረ። ቢያንስ በትናንትናው ብቻ ከአራት በላይ የፖሊስ አባላት እጅግ አሰቃቂ በሆነ ሁኔታ በታጠቁ አመፀኞች ህይወታቸው አልፏል።
የኢትዮጵያ ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ማምሻውን ለቪኦኤ ከሰጡት ቃለ ምልልስ የተቀነጨበ ነው የሰማችሁት።
የተቃውሞ ሰልፉ እንደቀጠለ ነው። በኦሮሚያ ውስጥ በደንብ ዶሎ አንድ ሰው ሞቷል። ምዕራብ ሸዋ ደንዲ ወረዳ ጋሌሳ የሚባል ቀበሌ 3 ሰው ህይወት አልፏል። ቅልጡ ካራ የሚባል ምዕራብ ወለጋ ውስጥ ሰው ህይወት አልፏል።
እኚህኛው ደግሞ የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ አቶ በቀለ ነጋ ናቸው። አሁን የዕለቱን አበይት ዓለም አቀፍ ዜናዎች ወደሚተነተኑበት የዜና ዘገባ እንለፍ።
ሰላሳ አራት ሀገሮች በአባልነት አቅፏል የተባለ አዲስ የእስላማዊ ሀገሮች ጸረ ሽብር ጥምረት መመስረቱን ሳዑዲ አረቢያ አስታወቀች። በመንግስቱ የሚንቀሳቀሰው የሳዑዲ ዜና ወኪል እንደዘገበው ወታደራዊ ዘመቻዎችን ለማስተባበር ጉዳይ የሚከፈተው የጥምረቱ ማዕከል ዋና ጽህፈት ቤት የሚሆነው ሪያድ ውስጥ ነው። ዛሬ በሳዑዲ አረቢያ የወጣው መግለጫ ሽብር ፈጠራ በሕይወት የመኖርና የደህንነትን መብቶች የሚጻረር ሰብአዊ ክብርን የሚረግጥ ነው ብሏል። የሳዑዲ መከላከያ ሚኒስትር የሆኑት ሁለተኛ አልጋ ወራሽ መሐመድ ሳልማን ዛሬ በሰጡት መግለጫ ዘመቻቸው የሚያነጣጥረው በአንድ የተወሰነ የሽብር ቡድን ላይ እንደማይሆን ተናግረዋል። ከጥምረቱ አባል መንግስታት መካከል ዮርዳኖስ፣ ባህሬን፣ ቱርክ፣ የተባበሩት አረብ ኤሚሬቶች፣ ቱኒዚያ፣ ሊባኖስ፣ ሊቢያ፣ ግብፅ፣ ፓኪስታን፣ ባንግላዴሽ፣ ማሌዥያ፣ ሱዳን፣ ሶማሊያ፣ ማሊና ናይጄሪያ እንደሚገኙበት ተገልጿል። ከዓለም የሙስሊም ቁጥር የበዛው የሚገኝባት ኢንዶኔዥያ እና ሌሎችም ለጥምረቱ ድጋፋቸውን መግለጻቸውን የሳውዲ አረቢያው መግለጫ ጠቁመዋል።
ጋዜጠኞችን በማሰር ቻይና በዓለም አንደኛ አገር መሆኗን ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ አስታወቀ። ቡድኑ ዛሬ ባወጣው በዓለም ዙሪያ የጋዜጠኞች እስራት በመጠኑ መቀነሱን አክሎ ያመለከተበትን ሪፖርት ይፋ አድርጓል። በዓለም አቀፉ የፕሬስ ነጻነት ተሟጋች ቡድን ሪፖርት መሰረት በዓለም ዙሪያ ጋዜጠኞችን በማሰር ቻይናና ግብጽ አቻ የላቸውም። ቻይና ዘንድሮ 49 ጋዜጠኞችን፣ ግብጽ 23 ጋዜጠኞችን፣ ኢራን ደግሞ 19 ጋዜጠኞችን አስረዋል። የጋዜጠኞች ደህንነት ተሟጋቹ ቡድን በዛሬው ሪፖርቱ በኤርትራ 17 ጋዜጠኞች ያለ ፍርድ ታስረው እንደሚገኙም አመልክቷል። ኢትዮጵያ እጅግ የጠነከረ ቅድመ ምርመራ ካለባቸው አገሮች አንዷ መሆኗን የሚናገረው ሲፒጄ በዚህ ዓመት የዞን 9 አባላት የሆኑ 6 ብሎገሮችን ብትለቅም በኢንተርኔት ላይ በመጻፍ የሚታወቀው እስክንድር ነጋ በሽብር ክስ የ18 ዓመት እስራት ተፈርዶበት አሁንም ወህኒ እንደሚገኝ አመልክቷል። ቱርክ 14 ጋዜጠኞችን ማሰሯን ሲዲ ጠቁሟል። በመጽሔት ዝርዝር እናቀርባለን።
ለየመን ቀውስ ዘላቂ መፍትሄ ለመፈለግ ያስችላል የተባለ የሰላም ውይይት ዛሬ ጄኔቫ ውስጥ ተከፈተ። ድርድሩ የተከፈተው በተባበሩት መንግስታት ድርጅት ሲሆን የድርጅቱ ልዑክ ኡል ሼክ አህመድ በዚሁ ወቅት ለአንድ ሳምንት ይዘልቃል የተባለ ተኩስ የማቆም እርምጃ መጀመሩን አስታውቀዋል። ተኩስ የማቆሙ ግብ ወደ ሰላማዊና መደበኛ የፖለቲካ ሽግግር ለመዝለቅ በሚያስችል ሁኔታ ውጊያውን እስከ ወዲያኛው ለመፈጸም የታለመ መሆኑንም ልዑኩ ገልጸዋል። በየመኑ ብጥብጥ ውስጥ ከአንድ ዓመት በላይ በዘለቀው ውጊያ 5700 የሚሆን ሰው መገደሉ ታውቋል። ለአሁኑ ተኩስ የማቆም ውሳኔ ሁቲዎቹ አማጽያን ይገዙ እንደሆነ አልታወቅም።
የናይጄሪያው እስላማዊ ንቅናቄ የሚባለው ቡድን የአገሪቱ ጦር አዛዥ የነበሩትን ቅፍለት አጥቅቷል የሚል ክስ ጦሩ ንቅናቄውን መሪ በቁጥጥር ስር አውሏል። ጦሩ ካዱና ግዛት ውስጥ ቢያንስ በሶስት ስፍራዎች ላይ ድንገተኛ ጥቃት ከፍቶ የንቅናቄውን መሪ ኢብራሂም ታክዛዚንና ባለቤታቸውን መያዙን ያስታወቁት ሜጀር ጀኔራል አብዲኔ አይባዴ ባለፉት ቅዳሜና እሁድ በተካሄዱት ውጊያዎች ሕይወት መጥፋቱን ተናግረዋል። የጉዳቱን ቁጥር ግን አልጠሩም። ንቅናቄ ባወጣው መግለጫ ወታደሮቹ ከተዋጊዎቹ 300 የሚሆኑትን እንደገደሉበት ቢናገርም ሌሎች ምንጮች ግን የተገደሉት ታጣቂዎች 20 ብቻ መሆናቸውን ነው ያመለከቱት።
የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ቡሩንዲ ውስጥ ባለው ሁከት ላይ ለመነጋገር ልዩ ስብሰባ እንደሚጠራ አስታወቀ። ስብሰባው የተጠራው በዩናይትድ ስቴትስ ጥያቄ ሲሆን ሐሳቡን የምክር ቤቱ አባላት የሆኑ 17 ሀገሮችና 25 ታዛቢዎች የደገፉት ሲሆን ከአፍሪካ ብቸኛዋ የጥያቄው ደጋፊ ጋና መሆኗ ተገልጿል። ምክር ቤቱ በሰሜን ናይጄሪያ ቦኮ ሐራም የሚባለው የሁከት ቡድን እያደረሰ ባለው ጥቃትና የሰብአዊ መብቶች ረገጣዎች ላይ ለመነጋገር ባለፈው ሚያዝያ ከተሰበሰበው ወዲህ እንዲህ አይነት ጥያቄ ሲቀርብ አሁን የመጀመሪያ መሆኑ ነው። ከነገ በስቲያ ሐሙስ ይገናኛል የተባለው የሰብአዊ መብቶች ምክር ቤት የቡሩንዲን ውጥረት ለማርገብና ሁከቱን ለማረጋጋት የሚያስችሉ እርምጃዎችን ለመውሰድ በመጪዎቹ 45 ቀናት አንድ ልዩ የኤክስፐርቶች ቡድን ወደዚያው እንዲላክ ለመነጋገር መሆኑን ኮሚሽነሩ ዘይድ ራአድ አልሁሴን አመልክተዋል። ጀርመን አንድ ታዋቂና ጽንፈኛ የሚባል ሙስሊም ዜጋዋን ለውጭ የሽብር ቡድን ድጋፍ ይሰጣል በሚል በቁጥጥር ስር አውላለች። የጀርመን አቃቢያነ ሕግ እንዳሉት የ35 ዓመቱ ሳላፊስት ስቬን ላው የተያዘው ሱሪያ ውስጥ ለሚንቀሳቀሰውና የእስላማዊ መንግሥት ቡድን ግብረ አበር ነው ለሚባለው በምሕፃር ጃምዋ እየተባለ ለሚታወቀው ዳይሽ አልሙሐጅሪን ዋልአንሳር የሚባል ቡድን እርዳታ ሰጥቷል በተባለባቸው 4 ጭብጦች ነው። ላው ለቡድኑ ተዋጊዎችን በመመልመል የገንዘብና የቁሳቁስ ድጋፍ በማሰባሰብ አድራጎትም እንደሚጠረጠር ተገልጿል። ላው ባለፈው ዓመት ቡፔርታል በምትባለው የጀርመን ከተማ የሸሪአ ፖሊስ የሚባል ቡድን ካቋቋመ ወዲህ ታዋቂ እየሆነ መምጣቱ ተነግሯል። በቡድኑ አባላት ላይ ክስ እንዳይመሰረት አንድ የቡፔርታል ፍርድ ቤት ብይን በማውጣቱ በመላ ሀገሪቱ ውዝግብ አዘል ንግግሮች መጫራቸው ታውቋል። በእስላማዊ መንግሥት ቡድን ላይ ዘመቻውን የማፋጠን አስፈላጊነትን ለጦር ኃይሎቻቸው ፕሬዚደንት ኦባማ በድጋሚ ማረጋገጣቸውን የመከላከያ ሚኒስትሩ አሽ ካርተር አስታወቁ። በኢራቅና ሶሪያ እስላማዊ መንግሥት ቡድንን ለመውጋት ከአጋሮቻቸው ብዙ ድጋፍ እንደሚሹም ፕሬዚደንት ባራክ ኦባማ አክለው ጠቁመዋል። ካርተር ይህንን ያስታወቁት በጽንፈኛው የሽብርና የሁከት ቡድን ላይ ለሚካሄደው ዘመቻ ተጨማሪ ድጋፍ የማሰባሰብ አካል ለሆነ ጉዞ ቱርክ ዋና ከተማ ዛሬ ሲደርሱ ለጋዜጠኞች በሰጡት መግለጫ ነው።
በመጨረሻም ሳውዲ አረቢያ 34 እስላማዊ አገሮች የተካተቱበት የጸረ ሽብር ጥምረት መመስረቱን አስታወቀች። ማዕከላቸውን ሪያድ ያደረጉና እንደ ግብጽ፣ ቃታር፣ የተባበሩት አረብ ኤሚሬቶች፣ ቱርክ፣ ማሌዥያ፣ ፓኪስታንና ሌሎች በርካታ የአፍሪቃ አገሮች ያሉባቸው አገሮች ናቸው እስላማዊው የጸረ ሽብርተኝነት ጥምረቱን የመሠረቱት። ዩናይትድ ስቴትስም እነዚህ የባሕረ ሰላጤው አረብ ሸሪኮች ራሱን እስላማዊ መንግሥት ብሎ የሚጠራው ጽንፈኛ ቡድን ሶሪያና ኢራቅ ውስጥ የደቀነውን አደጋና ስጋት ለማስወገድ የታለመ ውጥን ይበልጥ ተግተው እንዲፋለሙ አሳስባለች። የጥምረቱን መቋቋም በተመለከተ ይህ የሳውዲ አረቢያ መግለጫ ይፋ የሆነው ፕሬዚዳንት ባራክ ኦባማ በተለይም ከፓሪሱና ከካሊፎርኒያው የሳን በርናንዲኖ ጥቃቶች ወዲህ አስተዳደራቸው አይሲስን ለመዋጋት ያለውን ቁርጠኝነት ለአሜሪካውያን በድጋሚ ባረጋገጡበት ወቅት መሆኑ ነው። ትናንት ሰኞ ፕሬዚዳንት ኦባማ በዩናይት ስቴትሱ የመከላከያ ሚኒስትር ፔንታገን ከተካሄደው የጸጥታ ጉዳዮች ላይ ያተኮረ ስብሰባ በኋላ ሲናገሩ ዩናይትድ ስቴትስ አይሲስን ከመቼውም የበለጠ ኃይል በመምታት ላይ ትገኛለች ብለዋል።
Coalition aircraft, our fighters, bombers and drones have been increasing the pace of air strikes.
ከዛሬ ጀምሮ ወደ 9000 የሚሆኑ የጣምራው ኃይል አውሮፕላኖች፣ ተዋጊዎቻችን፣ ቦምብ ጣይና ሰው አልባ አውሮፕላኖቻችን የጥቃት አድማሳቸውን በስፋት ተያይዘውታል። ባለፈው ህዳር ወር ለምሳሌ ከመቼውም ጊዜ በበለጠ በአይሲስ ኢላማዎች ላይ ብዙ ቦምብ ጥለናል። መሪዎቻቸውንም እያደነን በመያዝ ላይ ነን። ሊያመልጡን ከቶ አይችሉም።
ፕሬዚዳንት ኦባማ በዚህ ንግግራቸው በአሁኑ ወቅት አይሲስ ላይ የሚካሄደው ጥቃት መፋፋሙን ከመግለጽ ባሻገር አዲስ እቅድ ግን አላስተዋወቁም። ቦስተን ውስጥ በሚገኘው የኖርዝ ኢስተርን ዩኒቨርሲቲ የሽብርተኝነት ጉዳዮች ተንታኙ ማክስ አብርሃምስ ለቪኦኤው ቪክተር ቤሊ ሲናገሩ ፕሬዚዳንት ኦባማ ይህን ጉዳይ አንስተው የገለጡት በሁለት ሳምንታት ጊዜ ውስጥ ያሁኑ ሁለተኛው መሆኑን ጠቅሞ ይህ የሚያመለክተውም የነገሩን ክብደትና ይልቁንም አይሲስ በዓለም አቀፍ ደረጃ የደቀነውን ስጋት ነው ይላሉ ሸጉም። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ጊዜ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 5 2008 ዓመተ ምህረት ምሽት ፕሮግራም ነው። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የአዲስ አበባና የኦሮሚያ ልዩ ዞኖች የተቀናጀ ማስተር ፕላን ተግባራዊ መደረግን ተከትሎ በአብዛኛው የኦሮሚያ ክልል ከአንድ አመት ተኩል በኋላ ያገረሸው የተቃውሞ እንቅስቃሴ የተመለከተ ዘገባ ነው ቀዳሚው። ጽዮን ግርማ የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ አቶ በቀለ ነጋን አነጋግራ ተከታዩን አሰናድታለች።
የአዲስ አበባና የኦሮሚያ ልዩ ዞን የጋራ የተቀናጀ ማስተር ፕላን ተግባራዊ ሊደረግ ነው መባሉን ተከትሎ ከአንድ አመት ከስድስት ወር በኋላ እንደገና ያገረሸው ተቃውሞ ለአራተኛ ሳምንት ዛሬም ቀጥሎ ውሏል። በግንቦት ወር 2006 ዓመተ ምህረት ይህ ማስተር ፕላን ተግባራዊ ሊደረግ ነው መባሉን ተከትሎ በተቀሰቀሰ ተቃውሞ የሰዎች ህይወት ማለፉ፣ በርካቶች መቁሰላቸው እንዲሁም መታሰራቸው ይታወሳል። የኦሮሚያ ክልልና የፌዴራል ባለስልጣናት ማስተር ፕላኑ የህዝብን ይሁንታ ካላገኘ ተግባራዊ አይደረግም የሚል መግለጫም ከሰጡ በኋላ ሁኔታዎች የተረጋጉ መስለው ነበር። ከአራት ሳምንታት በፊት ግን ምዕራብ ሸዋ ዞን በዶንዲ ወረዳ የሚገኘው ጭሊሞ ደን ለግለሰብ መሸጡን በመግለጽ በዚሁ ወረዳ ለሚገኘው ግንጭ ትምህርት ቤት ለካቢኔ አባላት ተከፋፍለውታል። ማስተር ፕላኑን ባይጸድቅ የከተሞች ማሻሻያ አዋጅ በሚል በጨፌ ኦሮሚያ በኩል ሌላ አዋጅ ጸድቋል በሚል የተነሳው ተቃውሞ ከአንድ አመት ተኩል በላይ የተዳፈነውን እንደገና ቀስቅሶታል። ተቃውሞም እየተዛመተ ሄዶ በአብዛኛው በኦሮሚያ ክልል ከተሞች በሚገኙ ዩኒቨርሲቲዎች፣ ወረዳዎችና ቀበሌ ቀጥሏል። በዚህም መንግስት የሞተው 5 ሰው ብቻ ነው ሲል በዛሬው ዕለት መግለጫ የሰጠው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሟቾቹን በስም ጠቅሶ 32 ሰው መገደሉን ገልጿል። በምዕራብ ወለጋ ዞን አይራ ከተማ በዛሬው ዕለት ለተካሄደው ሰላማዊ ሰልፍ የአይን እማኝ መሆኑን የገለጸው የሰልፉ ተሳታፊ ለአሜሪካ ድምጽ ስለነበረው ሁኔታ ሲናገር
የአይራ ከተማ ሰላማዊ ሰልፍ ተካሂዶ ነበር። ሰላማዊ ሰልፍ በጥሩ ሁኔታ እየተካሄደ ያለ በመሀል ቶክሲ ተጀመረ። የጀመረውም ሰውዬ የደህንነት የወረዳው ደህንነት ነው። ከዛ በኋላ አይሎጋ የሚባል ልጅ የ12 አመት ልጅ ነው ተመቷል። ድርባ ገምጃ የሚባል የቤት ባለቤት ነው፣ እሱም ተመቷል። እንግዲህ በአጠቃላይ 5 ሰው ነው የተመታ።
ጉዳዩን በቅርብ እየተከታተሉ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ በበኩላቸው እስከ ትናንት ድረስ የ40 ሰው ህይወት ማለፉን ገልጸዋል። ዛሬም
ያው የተቃውሞ ሰልፉ እንደቀጠለ ነው። በኦሮሚያ ውስጥ በደንብ ዶሎ 1 ሰው ሞቷል። ምዕራብ ሸዋ ደንዲ ወረዳ ጋሌሳ የሚባል ቀበሌ 3 ሰው ህይወት አልፏል። ቅልጡ ካራ የሚባል ምዕራብ ወለጋ ውስጥ ሰው ህይወት አልፏል። ሜታ ሮቢ ትልቅ የሆነ ተቃውሞ ነው። ግንቢ አካባቢ መቀነጆ የሚባል አካባቢ ሰልፍ አለ። አወዳይ ሐረርጌ ውስጥ፣ ደቡብ ምዕራብ ሸዋ ውስጥ ደግሞ አመያ የሚባል አካባቢ አለ። ምዕራብ ወለጋ ሀይራ፣ በእነኛ አካባቢዎች እንግዲህ የተቃውሞ ሰልፉ ጥያቄው መካሄዱንና በመንግስት በኩልም የሀይል እርምጃው እንደቀጠለ ነው። የሰዎች ህይወት አልፏል። ዛሬ ከፖሊሶችም በኩል አንድ ወታደሮች አንድ ሁለት ሰዎች ሞቷል ነው የሚባለው። ቅልጡ ካራ እና ግንቢ ውስጥ እንግዲህ ከህዝቡም በኩል ደግሞ ወደ 8-9 የሚሆኑ ሰዎች በዛሬው ቀን ሞተዋል።
አቶ በቀላ ያይዘው ተቃውሞቹ በአንዳንድ አካባቢዎች ተደጋግመው እንደሚነሱና በአንዳንድ አካባቢዎች ደግሞ አዲስ እንደሚቀሰቀሱ ይናገራሉ።
ቀድሞ የነበሩ አንዳንድ አካባቢዎች ላይ ቅልቅል ነው፣ በረደም ለማለት አስችልም። ለምሳሌ ትላንት መንዲ ላይ ብዙ ህዝብ ወጥቶ ነበር። ዛሬ ደግሞ ወታደሮች እየዞሩ ህዝቡን እየደበደቡ ነው። ህዝቡ በሰላም ጥያቄውን ሲያቀርብ በማግስቱ ወታደር እየተጠራ የድብደባ በጥይት የተኩሶ የመምታት ነገር እየተፈጠረ ነው ያለው። አንዳንድ ቦታ ተደጋግሞ ነው የሚካሄደው። አሁን ለምሳሌ ቅልጡ ካራ ድግግሞች ነው፣ መንዲ ሶስተኛ ጊዜ ነው። ሌሎችም እንደዚሁ
በዛሬው ዕለት የወታደር ህይወት አልፏል መባሉን እንደሰሙ የገለጹት አቶ በቀለ የሟቾቹን ሰዎች ቁጥር የሚናገሩት ስማቸው እንዳላቸውና የተቀበሩበት ቦታና የቀብሩም ሁኔታ ማስረጃ እንዳላቸው በመግለጽ የዚህ ወታደር ህይወት ያለፈውም በሰልፉ ላይ የተገደለ ወጣት ቀብር ላይ መሆኑን መስማታቸውን ተናግረዋል።
ግንቢ አካባቢ ላይ ቀብር ሲደረግ ነው አንድ ወታደር የተገደለው። በህዝቡ ኢንፎርሜሽኑ አለኝ። ቀብር ሲቀብሩም እንግዲህ የተናደደ ቤተሰብ ስላለ ከፊቱ ያለው ነገር ላይ አደጋ ማድረሱ ምሬቱን ብሶቱን መግለጹ የማይቀር ነው። እነኚህ እንደዚህ አይነት አልፎ አልፎ የሚከሰቱ የብቀላ እርምጃዎች ይኖራሉ፣ ግን ቀብሩ እየተካሄደ ነው። እኛ ስማቸው አለን እኮ ዝርዝር ስማቸው አለን። ህዝቡ ተጨባጩን ነው እየነገረን ያለው። እንግዲህ ቪኦኤ ሁኔታዎችን ለማረጋገጥ ከፈለገ የራሱን ሰዎች እዚህ ያሉትን ልኮ ማጣራት ይችላል።
የሰላማዊ ሰልፈኞቹ ጥያቄ ዛሬም አልተቀየረም ይላሉ አቶ በቀለ።
ጥያቄያቸው የዴሞክራሲ የሰብአዊ መብት ጥያቄ ነው። በሀገራችን ላይ ዴሞክራሲ እየተከበረ የለም። በሀገራችን ላይ ሰብአዊ መብቶች እየተጣሱ ነው። ንብረቱ እየተነጠቀ ነው። መሬቱ እየተነጠቀ ነው። የፌዴራል ስርዓቱና ህገ መንግስቱ እየተጣሰ ነው። ስለዚህ እነኚህ ይከበሩ ነው። ሰው የሚገሉ ሰዎች ለህግ ይቅረቡ ነው። የታሰሩ ሰዎች ይፈቱ ነው። ሰብአዊ መብታችን ይከበር፣ አንገደል፣ አንታሰር ነው እየተባለ ያለው። ይሄንን እንግዲህ ይሄ ጥያቄ ምንም ለውጥ የለም። ጉዳዩ እስከ ውጤት እስከሚያገኝ የህዝብ ጥያቄ በአግባቡ መንግስት ጆሮ ሰጥቶ እስከሚፈጥረው ድረስ ጥያቄው ምንም ለውጥ የለውም። ይሄው ነው ውይይት እንጂ ለኢትዮጵያ ችግር ጥይት መፍትሄ አይሆንም ነው መፍትሄ አይደለም። ሆኖ ማቀም አሁንም አይሆንም።
በኦሮሚያ ክልል ለተቀሰቀሱት ለእነዚሁ ሰላማዊ ሰልፎች ማብራሪያ እንዲሰጥ የተጠየቀው የኢትዮጵያ መንግስትም እንደዚሁ ለቪኦኤ ምላሽ ሰጥቷል። የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ዛሬ ማምሻውን እንደዚህ ብለዋል። ሄኖክ ስማእግዜር ነው ያነጋገራቸው።
እስካሁን በአንዳንድ አካባቢ በተለይ በሁለት የኦሮሚያ ዞኖች ከአዲስ አበባ እና ፊንፊነ ዙሪያ የተቀናጀ ፕላን ጋር በተያያዘ የተነሱ ጥያቄዎችን ምክንያት ሲያደረጉ በብዛት የአንደኛ ደረጃ እና የሁለተኛ ደረጃ ትምህርት ቤት ተማሪዎች ያሉባቸው ሰልፎች ተካሂደው ነበረ። በእነዚህ ሰልፎች ላርጅሊ ሰላማዊ ሆኖ የቀጠሉበት ሁኔታ ነበረ። አብዛኛው ጥያቄዎቹም ከግልጽነት አለመኖር ጋር ተያይዞ የተነሱም በመሆናቸው ብዙዎቹ ምላሽ መሰጠት ሲጀምር ተማሪዎቹም ወደ ትምህርት ገበታቸው የተመለሱበት ሁኔታ ነበረ። ከዛ በላይ ይሄንን ከግልጽነት ጋር በተያያዘ የተነሳን ጥያቄ አስታከው ከዚህ ጋር በፍጹም ግንኙነት የሌለው አላማ ማራመድ የሚፈልጉ ወገኖች አጋጣሚ ተጠቅመው አንዳንድ ቦታዎች ላይ ከፍተኛ ሁከት የተሞላበት እንቅስቃሴ ለማድረግ ሞክረው ነበር። ከዚህ ጋር በተያያዘ ተቋማትን ማፈራረስ፣ ከአላማቸው ጋር አብሮ የማይሄዱ ሰዎችን አታክ የማድረግ፣ ከምንም ነገር በላይ ግን ሁከትና ብጥብጥን ማዕከል ያደረገ እንቅስቃሴ መደረግ ስለተጀመረ ከጸጥታ ኃይሎች ጋር በነበረ ትንቅንቅ የጸጥታ ኃይሎችንም ጭምር ትጥቅ ለማስፈታት በሚደረግ ጥረትም የተነሳ መንግስት በሚያውቀው እስከ 5 ሰዎች የሞቱበት ሁኔታ ተከስቶ ነበረ። አሁን ግን ይህ ሆኖ ብዙ አካባቢዎች ላይ የተነሱት ሌጂትሜት የሆኑ የህዝብ ጥያቄዎችንም ጭምር አድረስ ማድረግ አለብን በሚል በክልሉ መንግስት እና በገዢው ፓርቲ እንቅስቃሴዎች ከተደረጉና በበርካታ አካባቢዎችም ከህዝቡ ጋር ውይይቶች መደረግ በመጀመራቸው ምክንያት ፕሮቴስት የሚባለው በሚፈለገው ጥልቀትና ስፋት መቀጠል አለመቻሉን የተገነዘቡት ወገኖች ተቃውሞውን ኢቭን በሁከት የተሞላ የተቃውሞውን ባህሪ በመሰረቱ በመቀየር ሁለት አካባቢዎች ላይ ደንበበረት አካባቢና በተወሰነም ጀልዱ አካባቢ በጦር መሳሪያም ጭምር የታገዘ ወደ ለየለት የአካባቢው የስራ ኃላፊዎችን መግደል፣ የመንግስትና የህዝብ ተቋማትን ማፈራረስ፣ ማቃጠል፣ ሞዴል አርሶ አደሮችንም በጥይት መምታት፣ መግደል ጭምር የታከለበት ሰፊ እንቅስቃሴ በእነዚህ አካባቢዎች ማድረግ ተጀመረ ባለፉት 3-4 ቀናት። ስለዚህ የጸጥታ ኃይላችን ካሁን በፊት በህብረተሰቡ ተሳታፊነት ወደ ህውከት ውስጥ የገቡ ወገኖችም ጭምር ውይይት መድረክ እንዲመለሱ ያደረገው ጥረት እንደተጠበቀ ሆኖ በእነዚህ አካባቢዎች ውስጥ ግን ስፋት ያለው የሰው ልጅ ህይወትን የመቅጠፍና የመንግስትና የህዝብ ተቋማትን ትልልቅ ፋብሪካዎችንም ጭምር ኢላማ ያደረገ እንቅስቃሴ መደረግ በመጀመሩ ያንን ለማስታገስ የሚያስችል እርምጃ መውሰድ አለብን ተብሎ ከዛ አንጻር እንቅስቃሴ በመደረግ ላይ ይገኛል። ስለዚህ
እንግዲህ የሚሉት እነዚህ አምስት ሰዎች ምን ያህል ናቸው? የመንግስት ሰራተኞች የነበሩ የተገደሉት ገበሬዎች?
አሁን በምንልህ ደረጃ እንዳልኩ ስፋት ባለው ትጥቅ ላይ የተመሰረተ እንቅስቃሴ ባለፉት አራት አምስት ቀናት በመደረጉ ምክንያት እስካሁን ዝርዝር መረጃው ባይኖረኝም ቢያንስ በትናንትናው ዕለት ብቻ ከአራት በላይ የፖሊስ አባላት እጅግ አሰቃቂ በሆነ ሁኔታ በታጠቁ ጋንጎች በታጠቁ አመፀኞች ህይወታቸው አልፏል።
ትናንትና የሆነው የት?
አዎ፣ ግንደ ብረት አካባቢ የተፈጠረ ነገር ነው።
እንግዲህ ዝርዝር
አካባቢዎችም እንደዚሁ የገበሬ ማሳዎችን ማቃጠል፣ ሞዴል አርሶ አደሮች ላይ ያነጣጠረ እርምጃ መውሰድ፣ እነዚህ ሁሉ የተሰሩ ስለሆነ አሁን ዝርዝር ቁጥር ላይ የተመሰረተ መረጃ የለኝም። ይሄ
ስለ ዝርዝር ከተነጋገርን የተቃዋሚው ፓርቲ መድረክ የ32 ሰዎችን ሙሉ ስም ዝርዝር ከነ መኖሪያ አድራሻቸው ይፋ አድርጓል። የኦሮሞ ፌዴራሊስት ኮንግረስ ደግሞ ከ40 በላይ ሰዎች ተገድለዋል ይላል።
እዚህ ቁጥርን በሚመለከት ግንዛቤ ያላቸው ሰዎች ምናልባት በተግባሩ ላይ በቀጥታ ተሳትፎ የነበሩ ሰዎች ስለሆኑ ሊሆን ይችላል። በእኛ በኩል አሁንም ቢሆን የማረጋጋት ስራው እንደቀጠለ ነው። ማንኛውም ወገን የተጎዳውን ሰው ቁጥር በትክክል የመለየቱ ስራ ገና የሚቀር ነው የሚሆነው።
አቶ ጌታቸው ረዳ የኢትዮጵያ የኮሚኒኬሽንስ ጉዳዮች ሚኒስትር ለሰጡን ማብራሪያ አመሰግናለሁ።
አመሰግናለሁ።
ወደ ተከታዩ የመጽሔት ርዕስ እናልፋለን። በተመሳሳይ ርዕስ ላይ ያቆየናል። በኦሮሚያ ክልል ሲደረጉ በቆዩ የተቃውሞ ሰልፎች የተገደሉ ዜጎች ቁጥር ከ30 በላይ መድረሱን ዛሬ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ገለጠ። የቆሰሉትና የታሰሩትን በመቶዎች እንደሚቆጠሩ ተቃዋሚው መድረክ ገልጧል። የፖለቲካ ተቃዋሚ ድርጅቶች እርምጃውን አውግዞ በፍጥነት እንዲቆምም ጠይቋል። የአዲስ አበባ ከተማ ከኦሮሚያ ክልል ጋር ያላት ግንኙነትም በሕገ መንግስቱ ድንጋጌ መሰረት እንዲተገበር ጭምር ነው የጠየቀው። አሁን ኦሮሚያ ውስጥ የሚካሄደው ተቃውሞና መንግስት ለማስቆም እየወሰደ ያለው እርምጃ ይረግብ ዘንድም ጊዜያዊና ዘላቂ መፍትሄዎችን ጠቁሟል። መለስካቸው አማ መግለጫውን ተከታትሎ ተከታዩን ዘግቧል።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ ረፋዱ ላይ በሰጠው ጋዜጣዊ መግለጫ ኢህአዴግ ይወስዳቸዋል ባላቸው ህገወጥ እርምጃዎች ህገ መንግስታዊ የህዝብ መብቶች መጣሳቸውንና ይህም ሀገሪቱንም ለአሳሳቢ ሁኔታ መዳረጉን ይናገራል። እንደ አብነት የሚያነሳው የአዲስ አበባ ከተማንና የኦሮሚያን ክልላዊ መንግስት ግንኙነት የወሰነው የህገ መንግስቱ ድንጋጌ አንቀጽ 49 ንዑስ አንቀጽ 5 መጣሱን ነው። ይህን ህገ መንግስታዊ ድንጋጌ ተግባራዊ ለማድረግ ሊወጣ ይገባው የነበረው ዝርዝር ህግ ሳይወጣ ለ21 ዓመታት መቆየቱንም መድረክ የኢህአዴግ ስርዓት አልበኝነት መገለጫ ነው ይለዋል። በአዲስ አበባ ከተማ አካባቢ የሚሰሩ የልማት ስራዎችንም ህዝቡን በአግባቡ ሳያወያዩ ጥቂት እበላባይ ካድሬዎችን በአስፈጻሚነት በማሰማራት ገበሬዎች የእርሻ መሬታቸውን መነጠቃቸው ተቃውሞ አስነስተዋል ሲልም መግለጫው ያስታውሳል። የመድረክ መግለጫ እንዳለው ይህን ሰላማዊ የህዝብ ተቃውሞ ለማስቆም የኢህአዴግ መንግስት በወሰደው እርምጃ ባለፉት 2 ሳምንታት ብቻ የ32 ዜጎች ህይወት በጭካኔ ተቀጥፏል። በመቶዎቹ የሚቆጠሩ ዜጎች ለተለያዩ የአካል ጉዳቶችና ለእስር እንደተዳረጉ መግለጫው ያትታል። በመግለጫው የተገደሉት 32 ሰዎች ስምና አድራሻ ተዘርዝሯል። መግለጫው ይህን አውግዞ መወሰድ አለባቸው ያላቸውን እርምጃዎች ዘርዝሯል። አቶ ጥላሁን እንደሻው የመድረክ የህዝብ ግንኙነት ኃላፊ፣
ከአዲስ አበባ ከተማና ከኦሮሚያ ክልል ግንኙነት ጋር በተያያዘ እየተከሰቱ ያሉ ችግሮች ህገ መንግስቱን ተግባራዊ ባለማድረግ ምክንያት እየተከሰቱ ስለሆኑ የህገ መንግስቱን አንቀጽ 49 ንዑስ አንቀጽ 5 ተግባራዊ የሚያደርግ ህግ በአስቸኳይ ወጥቶ ተግባራዊ እንዲደረግና ለችግሩ ዘላቂ እልባት እንዲሰጥ ለከተማዋ ልማት የሚወጡ እቅዶችም የህገ መንግስቱን ድንጋጌ የሚያከብሩ ሆነው የአካባቢውን አርሶ አደሮች መብትና ጥቅም በሚገባ የሚያስጠብቅ እንዲሆኑ መንግስት ህገወጥ እርምጃ ለመውሰድ በተንቀሳቀሰበት ምክንያት በኦሮሚያ ክልል ሰላማዊ የተቃውሞ ሰልፎችን ባደረጉና በሌሎች ሰላማዊ ዜጎች ላይ እየተፈጸመ ያለው የኃይል እርምጃ በአስቸኳይ እንዲቆም፣ እስካሁን የዜጎችን ህይወት በህገወጥነት ያጠፉና ሌሎች ጉዳቶችን እያደረሱ የመንግስት አካላትም ለህግ እንዲቀርቡና ለሟቾቹ ቤተሰቦችም ተገቢው ካሳ እንዲከፈላቸው እንዲደረግ
መግለጫው አክለውም በመላ ሀገሪቱ የሚገኙ አርሶ አደሮችና አርብቶ አደሮች ህገ መንግስቱ ያረጋገጠላቸውን ከመሬታቸው ያለመፈናቀል መብታቸው ተከብሮ በየአካባቢያቸው በልማት ስራዎች ሰበብ ኑሯቸው እየተናጋ ለችግር የሚዳረጉበት ሁኔታ በአስቸኳይ ተወግዶ የሚከናወኑት የልማት ስራዎችም ቢሆኑ የአካባቢውን ህዝብ ይሁንታ ያገኘና መብታቸው የተጠበቀ እንዲሆን፣ በአሁኑ ወቅት ከተሞችን በማስፋፋት ስም የአርሶ አደሩን መሬቶች ወደ ከተማ ለማካለልና በከፍተኛ ዋጋ በሊዝ ለመሸጥ የሚደረገው እንቅስቃሴ አርሶ አደሩን በስጋት ውስጥ እየከተተው ስለሚገኝ ኑሯቸውን ለማሻሻል በቂ ካሳ ሳይከፈል ይዞታቸውን ለመንጠቅ የሚደረገው እንቅስቃሴ እንዲቆም፣ በመጨረሻም በቅርቡ በጎንደር ከተማ በሚገኘው ወህኒ ቤት የተገደሉ በርካታ ዜጎች ጉዳይ በአስቸኳይ ተጣርቶ የሰላማዊ ዜጎችን ሕይወት ያጠፉና ጉዳት ያደረሱ አካላት ለፍርድ እንዲቀርቡ፣ ለሟቾች ቤተሰቦችም ተገቢው ካሳ እንዲከፈላቸው መግለጫው ጠይቋል። መግለጫውን ተከትሎ የተለያዩ ጥያቄዎች ከጋዜጠኞች ቀርበዋል። ከጥያቄዎቹ መካከል አሁን እየተባባሰ የሚገኘውን ሁኔታ ለማርገብ በመንግስት በኩል መወሰድ ያለባቸው እርምጃዎች ምንድን ናቸው የሚል ነበረ። የመድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ በሰላማዊ ዜጎች ላይ ወንጀል የፈጸሙትን መቅጣት ተቀዳሚ ተግባር ነው ብለዋል።
በመሰረቱ በአሁኑ ጊዜ እርምጃ መወሰድ ያለበት እነዚህን ወንጀለኞች ቀጥቶ ይሄ የክልሉ መንግስት ይህንን ፈጸምኩ የሚለው ከስልጣን ወርዶ ማየት እንፈልጋለን። ለዚህ አይነት ወንጀል የእርምጃው ክልል እስከዚያ ድረስ ነው መሄድ ያለበት። ሰውነታቸውን ስብዕናቸውን ማሳየት አለባቸው። እነዚህ ግለሰቦች በግል እኛ አልቻልንም ከቁጥራችን ውጭ ነው ካሉ ይለቃሉ፣ ማስተዳደር ለሚችሉት ማለት ነው። ይሄ ነው በሰለጠነ ዓለም ያለው መንግስታዊ አስተዳደር የሚባለው።
የመድረክ ምክትል ሊቀመንበር እና የውጭ ጉዳይ ኃላፊ ዶክተር መረራ ጉዲና በበኩላቸው አሁን የተፈጠረውን ሁኔታ ለማርገብ መንግስት ሊወስዳቸው ይገባል ያሏቸውን እርምጃዎች ዘርዝረዋል።
ጊዜያዊ መፍትሄው ነባሩ ላይ የሚቀልዱት ሳይሆን በጓሮ ከህዝብ ጋር ሳይማከሩ እነሱ ማምነዋል አወጣን የሚሉትን መሰረዝና አዋጅ ደግሞ በአዋጅ ነው የሚሰረሰው። ስለዚህ ይሄ መንግስት እሱን አዋጅ ሰርዘናል ህዝቡን የሚያረጋጋ አንዱ እሱ ነው። ሁለተኛ ደግሞ ዘላቂ መፍትሄ። ዘላቂ መፍትሄ ምንድን ነው? ኢህአዴግ በቃኝ የኢትዮጵያ ህዝብን መመራት አልቻልኩም ብሎ ሪዛ ስልጣን መውረድና ምርጫ ማካሄድ ነው። ይህን አለማድረግ ደግሞ ጨንቀኛል የሚል ከሆነ ኢህአዴግ ስልጣን እንደሚወድ እናውቃለን። ለስልጣን በጣም ስስታም እንደሆነ እናውቃለን። ይህ ሁሉ ውስጥ የከተተን ለዚህ ነው። ቢያንስ ጥምረ መንግስት አቋቁሞ በዘላቂነት ከዛ በኋላ ምርጫ ይመጣል። ጉዳዩ ያገባናል ከሚሉ የሀገሪቱ ዲሞክራሲያዊ ኃይሎች ጋር ጥምረ መንግስት ፈጥሮ ህዝቡን አረጋግቶ ለሚቀጥሉ ስልጣን ወይም ሞት ብዙ አይጠቅም። ኢህአዴግንም እኛን ሁን ለማንም አይጠቅም። በግሌ ማለት ነው ውሃ ዛሬ ውሃ መቸለስ፣ ነገ የሆነ ቦታ ሲነሳ ውሃ መቸለስ፣ ተነጎዳ ሌላ ቦታ ሄደ ውሃ መቸለስ አያዋጣም። ድርድር 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 እያለ ነው። ኢህአዴግ መንግስት መደራደር አለበት። ከህዝብ ጋር ግንኙነት ያላቸው ህዝብን ማዳመጥ የሚችሉ ህዝብን ማነጋገር ከሚችሉ ኃይሎች ጋር መደራደር አለበት። አለበለዚያ እኔ ብያለሁ እመኑኝ የሚለው የአንዳንድ የኢህአዴግ ባለስልጣን ጨዋታ አያዋጣም።
ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። ጋዜጠኞችን በማሰር ቻይና በዓለም አንደኛ ሀገር መሆኗን ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጂ አስታውቋል። ቡድኑ ዛሬ ባወጣው ሪፖርት በዓለም ዙሪያ የጋዜጠኞች እስራት በመጠኑ መቀነሱንም አክሎ አመልክቷል። ዝርዝሩን ትዝታ ብላቸው ታቀርበዋለች።
በዓለም አቀፉ የፕሬስ ነጻነት ተሟጋች ቡድን ሪፖርት መሰረት በዓለም ዙሪያ ጋዜጠኞችን በማሰር ቻይናና ግብፅ አቻ የላቸውም። ቻይና እንደውም ዘንድሮ 49 ጋዜጠኞችን አስራ ባለፈው ዓመት ይዛው የነበረውን የቀዳሚነት ቦታ በድጋሚ ተቆጣጥራ ባሰረቻቸው ጋዜጠኞች ቁጥርም የራሷን የአምና ሬከርድ ሰብራለች ይላል ሲፒጄ። ሁለቱ ሀገሮች መንግስቱን ይቀናቀናሉ ብለው የሚገምቷቸውን ዘገባዎች ሁሉ ለመቆጣጠር ብርቱ ጥረት የሚያደርጉ ሀገሮች መሆናቸውንም ሲፒጄ አክሎ ጠቁሟል። በዓለም ዙሪያ በዚህ እየተጠናቀቀ ባለው የአውሮፓ 2015 ዓመት ባለፉት 15 ቀናት ውስጥ በ28 ሀገሮች 199 ጋዜጠኞች ታስረው የሚገኙ ሲሆን ይህ ቁጥር ባለፈው ዓመት ተመሳሳይ ጊዜ 221 እንደነበር ሲፒጂ አስታውቋል። ቻይና ጋዜጠኞቿን በዚህ ዓመት ያሰረችው በከፊልም እየተዳከመ ባለው ምጣኔ ሀብቱ ላይ በሚያቀርቧቸው ዘገባዎች ሆደባሻ እየሆነች በመምጣቷ መሆኑን ቡድኑ ጠቁሟል። በሌላ በኩል ደግሞ የግብጽ ፕሬዝዳንት አብዱል ፈታ አልሲሲ የሀገር ደህንነትን ስበብ በማድረግ ተቃውሞን የማፈን አድራጎታቸውን ቀጥለዋል የሚለው ሲፒጄ ካይሮ ባሁኑ ጊዜ 23 ጋዜጠኞችን አስራ እንደምትገኝ አስታውቋል። ሲፒጄ ለንጽጽር ባወጣው መረጃ የዛሬ 3 አመት ግብጽ ውስጥ በስራው ምክንያት የታሰረ አንድም ጋዜጠኛ አልነበረም ብሏል። የጋዜጠኞች ደህንነት ተሟጋች ቡድን በዛሬው ሪፖርቱ በፍርድ ሂደት አያያዟ ብልሹነት በዓለም አቻ የሌላት ናት ባላት ኤርትራ የወንጀል ክስ በይፋ ሳይመሰረትባቸው ወይም ችሎት ፊት ሳይቀርቡ 17 ጋዜጠኞች ታስረው እንደሚገኙ አመልክቷል። ኤርትራ በዚህ አውሮፓ አመት በመንግስቱ ይዞታ ስር የሚገኘው የራዲዮ ባና ባልደረቦች የነበሩ 6 ጋዜጠኞችን በይፋ ባልተገለጸ ምክንያት ከእስር መፍታቱን ሲፒጄ ገልጿል። ኢትዮጵያ እጅግ የጠነከረ ቅድመ ምርመራ ካለባቸው ሀገሮች አንዷ መሆኗን የሚናገረው ሲፒጄ በዚህ አመት የዞን 9 አባላት የሆኑ 6 ብሎገሮችን በትለቅም በኢንተርኔት ላይ በመጻፍ የሚታወቀው እስክንድር ነጋ በሽብር ክስ የ18 ዓመት እስራት ተፈርዶበት አሁንም ወህኒ እንደሚገኝ አመልክቷል። ሌላው አስተያየት ጻፊ ተመስገን ደሳለኝም እንዲሁ የጎበኙት ሰዎች እንደሚሉት የህክምና አገልግሎት ተነፍቆት እስር ቤት ውስጥ እንደሚገኝ ሲፒጄ አክሎ በሪፖርቱ ላይ ገልጿል።
ወደ መጨረሻው የመጽሔቱ የተነታኔ ርዕስ እንሻገራለን። ኬንያ WTO በመባል የሚታወቀው ዓለም አቀፉ የንግድ ልውውጥ ድርጅት ከፍተኛ ውሳኔ ሰጪ የሆነው አካል የሚኒስትሮች ጉባኤን ውይይት ወይም ስብሰባ እያስተናገደች ነው። የዶሃ የንግድ ድርድር ዙሪያ በአፍሪካ ምድር ሲካሄድ ለመጀመሪያ ጊዜ ሲሆን በታዳጊ ሀገሮችና በበለጸጉት የዓለም ሀገሮች መካከል ያለው የንግድ ሚዛን መዛባትንም የሚመለከት አዎንታዊ ውጤት ሊያመጣ ይችላል የሚል ተስፋ እንዳላቸው ልዑካኑ ጠቁመዋል። ከአሜሪካ ድምጽ ራዲዮ ዘጋቢ ሌኒ ሩቮጋ ከናይሮቢ የተላከውን ዘገባ አዳነች ፍሳዬ ይዛ ቀርባለች።
የዓለም የንግድ ድርጅት የዶሃ የልማት አጀንዳን የጀመረው እንደ አውሮፓ አቆጣጠር በ2001 ዓ.ም ሲሆን ከ14 ዓመታት በፊት ማለት ነው። የድርድሩ ሂደት ለ14 ዓመታት ያህል ተራዝሟል። የዶሃው አጀንዳ ታዳጊ ሀገሮች በዓለም ኢኮኖሚ ውስጥ በበለጠ እንዲዋሃዱ ለማስቻል የንግድ ገደቦች እንዲነሱ ይፈልጋል። ዲዮዳት መሐራጅ ህንድንና በርካታ ከሰሃራ በመለስ ያሉትን ትልልቅ ኢኮኖሚ ያላቸውን የአፍሪቃ ሀገሮች የሚያቅፈውን የ53 ሀገሮች የጋራ ገበያ ምክትል ዋና ጸሐፊ ናቸው። አፍሪካ ውስጥ ያለውን የንግድ ሚዛን መዛባትን ለማስተካከል ከተፈለገ በመጀመሪያ ደረጃ ሀገሮች የውስጥ ፖሊሲያቸውን መለወጥ አለባቸው ይላሉ።
ከመላ ገበያ የምታቀርበው ነገር ከሌለ ተገቢ ንግድ ለማካሄድ አይቻልም። የአፍሪቃን አጠቃላይ ንግድ ለማቅረብም ከአንድ ሀገር ወደ ሌላ የሚደረገው የንግድ ልውውጥ ካለምንም ችግር እንዲከናወን የንግድ መተላለፊያ ኮሪዶር መክፈት ይኖርብናል።
የዚህ ዓመቱ ጉባኤ ናይሮቢ ከመጀመሩ በፊት ዋና አከራካሪ ነጥብ ሆኖ የነበረው ለ14 ዓመታት ያህል በተራዘመው ድርድር እንቀጥል ወይስ በአዲስ መልክ እንጀምር የሚል ነበር። ዩናይትድ ስቴትስና አውሮፓ በአዲስ መልክ እንዲጀመር ይፈልጋሉ። ኬንያንና ደቡብ አፍሪካን የመሳሰሉት ሀገሮች ደግሞ የዶሃው ድርድር እልባት እንዲያገኝ ይፈልጋሉ። ኮሜሳ ማለት የምስራቅና የደቡብ አፍሪካ የጋራ ገበያ ምክትል ዋና ጸሐፊ ኪፒዮጎ ቾሉጌት ብዙ መፈታት ያለባቸው ነገሮች አሉ ይላሉ።
This is a continuous process, a very, very difficult and complicated one.
ይህ ቀጣይ ሂደት ነው። በጣም ከባድና ውስብስብ ጉዳይ ነው። ስለሆነም ከናይሮቢው ጉባኤ በኋላም ችግሩ ሁሉ ይፈታል ብለን በሙሉ መተማመን ልንነጋገር እንችላለን በሚለው ነጥብ ላይ እርግጠኛ አይደለሁም። አንዳንዶቹን ተግዳሮቶች የመፍታት ሂደት የሚጀመርበት ሊሆን ይችላል።
የበለጸጉት ሀገሮች የእርሻ ድጎማዎች መስጠቱን እንዲያቆሙ የሚጠይቀው በማደግ ላይ ካሉት ሀገሮች የሚቀርበው ግፊት በወቅቱ ሚኒስትሮች ጉባኤ ላይ አብይ ቦታ ይዛል ተብሎ ይገመታል። አንዳንዶቹ የዓለም የንግድ ድርጅት ለሀብታም አገሮች ያዳላል የሚል ቅሬታ ያሰማሉ። የደቡባዊና የምስራቅ የንግድ ኢንፎርሜሽንና ድርድር ተቋም ዋና ስራ አስፈጻሚ ያሽ ታንደን የሚኒስትሮቹ አካል ለአፍሪቃ መፍትሄ አያመጣም ይላሉ።
WTO is asymmetrical, unequal, and the power is held by...
የዓለም የንግድ ድርጅት WTO እኩልነትን አያንጸባርቅም። ስልጣኑ ከድርጅቱ ሴክሬታሪያት ጋር በተሳሰሩ የምዕራብ ሀገሮች እጅ ላይ ነው ያለው። ሴክሬታሪያቱ ደግሞ በአፍሪቃ ላይ ያለው አመለካከት ወገንተኛ ነው። ስለሆነም አሁን ነጻ ንግድ በሚለው ነገር ላይ የመግፋታቸው ጉዳይ በእኛ ላይ ሚዛን ያልጠበቀ ነገር ነው።
ኬንያ ውስጥ የሚካሄደው የአራት ቀናት ጉባኤ በመጪው አርብ ያበቃል።
በዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080 እና በ15580 ኪሎ ሄርትስ አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። በኢንተርኔት amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው የምትከታተሉ አድማጮቻችን የስልክ ቁጥሮች ለውጥ አለ። አዲሶቹ ቁጥሮች ለካናዳና ለሌላው የአሜሪካ ሀገሮች 641-552-5020፣ ለእንግሊዝና ሌሎች የአውሮፓ ሀገሮች አድማጮቻችን ደግሞ 44 34 33 00 102 288 ናቸው። እነዚህ ቁጥሮች በነገራችን ላይ በመላው ዓለም የሚሰሩ መሆናቸውንም እንገልጻለን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ሄሎ፣ ደህና ስትልን ቮይስ ኦፍ አሜሪካ እንደምን አላችሁ? አሁን የአዳነችና የአቶ ልደቱን ቃለ መጠይቅ እያደመጥኩ ነበረ። ትንሽ ሁለቱም ፖይንት ሚስ ያደረጉ ይመስለኛል። ዋናው ፖይንት ምንድን ነው? ከገበሬው መሬት ተወሰደ። የአዲስ አበባ ሕዝብ ከዚህ መሬት ተጠቃሚ ነው ወይ? አይደለም። የአዲስ አበባ ሕዝብ ያገኘው አንዳችም ነገር የለም። መሬቱም አልሰፋለትም፣ መንገዱም አልተሰራለትም። ጭቃ በጭቃ ነው። አሁን የሆነው ምንድን ነው? የመንግስት ሹማምንቶች ዊች ሚንስ አዲስ አበባ ሰው ያልሆኑ ማለት ነው፣ ከኦሮሚያም ናቸው፣ ትግራይም ናቸው፣ ከአማራም ናቸው፣ ከየትም ናቸው፣ ሹማምንቶች ዘመዶቻቸው እና ሌሎች መሬቱን ሲሸጡ ሲለውጡ ሚሊዮነር ሆነዋል። የገበሬ ህይወት ተቀይሯል ወይ? የገበሬ ህይወት ቢቀየር ኑሮማ ዛሬ ምንም ረብሻ ባልተነሳ ነበር። በዚህም መጣ በዛም የገበሬ ህይወት አልተቀየረም። ምክንያቱም ፌር የሆነ ፕራይስ አላገኘም፣ ፌር የሆነ ፕራይስ አልተሰጠውም። ዘረፋ ነው ተካሄደበት። በሚሊየን የመንግስት ባለስልጣናት ግን በሚሊየን ለግለሰቦችም ለካምፓኒዎችም ሽጧል። ይሄ ነው ችግሩ። አንድ ገበሬ ህይወቴ ተቀይሯል በዚህ እስኪ እኔ አሁን ልጆችን እንደዚህ አስተምራለሁ እንደዚህ ቤት ውስጥ እኖራለሁ የሚል የለም። ኑሮ ከነበረው ህይወት ወደቀ ወደ ታች። ይሄ ነው ችግሩ።
ቪኦኤ የአማርኛ ፕሮግራም ዝግጅት ክፍልን እያመሰገንኩ አቶ በቀለና አቶ ልደቱ በተወያዩበት ጉዳይ ላይ የግል አስተያየቴን ለመስጠት ነው። አቶ ልደቱ ከረጅም ጊዜ በኋላ ስሰማቸው ምንም እንኳን ጽናት የጎደለው አመለካከትና አስተያየት ባይሆንም ያ የሰላ አመለካከታቸውና አገላለጻቸው አብሯቸው እንዳለ ለመረዳት ችያለሁ። አቶ በቀለ ነገው ግን የሁላ ሰልፍና የሁላ መከራ በገዥና በሻያጭ መካከል ያለ የዋጋ ጭምርና የዋጋ ቀነስ ጉዳይ እንደሆነ ሲነግሩን ገርሞኛል። ለዚህ ታዲያ ሰው ደላላ እስከ መሞትና እስከ መደብደብ መሄድ አለበት ወይ? ተመስገን ነኝ ከዲሲ።
ሄሎ ቪዮች፣ እንደምናችሁ? ደህና ናችሁ ሆይ? የምደውለው ከሲያትል አለምና ታያሌው ነኝ። የቀረበው ስለ ኦሮሚያ ችግር መንግስት ሰጠው መልስ በጣም የሚገርም ነው። ምክንያቱም መንግስት ራሱን ድክመቱን ምን እንደሆነ ቁሞ ሳያይ ግንቦት ሰባት ነው እያለ አንዳንድ ተቃዋሚዎቹን አቅርቧለኝ በችግር ፈጣሪ። ግን አሁን ኦሮሚያ በአሁኑ ሰዓት ማንንም ቀስቃሽ የሚፈልግ ያለ አይመስለኝምና መንግስት ችግሩን ቢመለከት ጥሩ ነው። አመሰግናለሁ። አቀርቡልኝ ባይ።
ስላስተያየቶቻችሁ እናመሰግናለን። ክብራትና ክብራን፣ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 መሆኑን በድጋሚ እናስታውሳችሁ። አስተያየቶቻችሁን በድምፅ በተቀረጸ መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። አሁን የፕሮግራም ማሳሰቢያ አለን።
ለጥያቄው ነው ፕሮግራሙ። በወቅታዊ የኢትዮጵያ ፖለቲካ ጉዳዮች ዙሪያ ያተኮረ ዝግጅት ነው። ለጥያቄው ለሳምንቱ መገባደጃ የአድማጮችን ጥያቄዎች ለማስተናገድ ያሰናዳው ፕሮግራም ቋንቋን መሰረት ያደረገው የኢትዮጵያ ፌዴራላዊ አስተዳደር ጥንስሶችና ዛሬ የሚታዩ ፈተናዎች ዙሪያ ለእናንተ ጥያቄዎች ምላሽ የሚሰጡ ስለተባሉት ርዕሰ ጉዳዮች የተሻለ ቅርበት ያላቸው ታዋቂ የፖለቲካ ሰዎች ተጋብዘዋል። የፊታችን ሐሙስ ድረስ ጥያቄዎቻችሁን ላኩ። የፌዴራል አስተዳደርና የክልሎች ግንኙነት በ202205 4492 የውስጥ መስመር 14 አሊያም በኢሜይል አድራሻችን horn@voanews.com ጥያቄዎቻችሁን አሊያም ስልክ በመደወል መሳተፍ ለምትመርጡ የስልክ አድራሻችሁን በመላክ መሳተፍ ትችላላችሁ። ለጥያቄው መልስ
ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ41 ደቂቃ ሆኗል። አዲስ አበባ ላይ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ እየተላለፈ ያለ ስርጭት ነው እየተከታተላችሁ ያላችሁት።
ወደ ቀዳሚው የዚህ ክፍል ዝግጅት እናልፋለን። በኦሮሚያ ክልል የተቀሰቀሱ ሰላማዊ ሰልፎችን አስመልክቶ የኢትዮጵያ ኮሚኒኬሽን ጉዳዮች ሚኒስትር አቶ ጌታቸው ረዳ ዛሬ ማምሻውን ለአሜሪካ ድምፅ ራዲዮ የሰጡትን መግለጫ ቀደም ሲል በመጀመሪያው ክፍል አድምጣችኋል። የኢትዮጵያ መንግስት የሰልፎቹን ጥያቄና ተያይዞ የተከሰተውን ሁከትና ግድያ ለማስቆም ምን ሀሳብ አለው? አቶ ጌታቸው ይመልሳሉ። ሄኖክ ሰማግዜር ነው ያነጋገራቸው።
ችግሩን ለመፍታት መንግስት ማህበረሰቡን ለማወያየት እቅድ እንዳለው ገልጻችኋል። ዝርዝር እቅድ አላችሁ?
ዝርዝር እቅድ ብቻ ሳይሆን ሆኖ ኦልሬዲ እኮ በመሬት ላይ ውይይት የተደረገባቸው ያሉ ውይይት እኮ የተደረገ ነው ያለው። በነገራችን ላይ የተማሪዎቹ ፕሮሰስ በጀመረበት ፍጥነት እና ስፋት ልክ አይደለም። አሁን ተሰባስቦ እንዳልኩ ከኦሮሚያ 18 ዞኖች ውስጥ በእነዚህ ሁለት ዞኖች አካባቢ ጥቂት በሚባሉ ከተሞች ብቻ ታጥሮ የቀረበት ሁኔታ ነው ያለው። ግን ይሄ ሁኔታ ምናልባት በውይይት ምክንያት መፈታት መጀመሩ ከጀምሮም የማሰሩ ፕላኑ ጥያቄ ማደናገሪያ እንጂ ትክክለኛ ኢሹ ስላልነበረ ያሰጋቸው እነኚህ ወገኖች የታጠቀ ኃይልም ጭምር በማሰባሰብ ወደ ለየለት ብጥ ለመግባት የሚያስችል ስራ እየሰሩ ነው ያሉት።
እነማን ናቸው?
ስለዚህ ያንን አቮይድ ለማድረግ
እነማን ናቸው
እና አሁን የጠራቸው ፓርቲዎች ሳይቀር በዚህ ጉዳይ ውስጥ ቀጥታ ተሳትፎ አላቸው። ሁሉም የፓርቲ አባላት በዚህ ጉዳይ ላይ ተመሳሳይ ግ
መድረክን እና ኦፌኮ ማለት
በአመራር ደረጃ ኦፌኮ ከውጭ ከሚላክለትም ትእዛዝ ይሁን ከምንም ጋር በተነሳ ኦፌኮ በእንደዚህ አይነቱ የሁከት እንቅስቃሴ ውስጥ ዋነኛ ተዋናይ ከሚባሉት ውስጥ ነው። ግን ብቻውን አይደለም። ሌሎች
ግን በኢትዮጵያ ውስጥ በህጋዊ መልኩ የሚንቀሳቀሱ ፓርቲዎች ናቸው። አንድ አስተያየት ላንሳለሁት። በፌስቡክ ብርሃኔ ማርቆስ የሚከተለውን አስተያየት ሰጥቷል። ችግሩ እኮ መሬታቸውን በአነስተኛ ዋጋ ሽጠው ነገ መውደቂያቸው የት ነው? ነገ አንድ ባለሀብት መሬቱን በሊዝ ይገዛዋል። የእነሱ ጣፋንታ በመሬታቸው በዘበኝነት መቀጠር ነው ብሏል። እንደው ሁኔታውን ሲመለከቱ የአዲስ አበባ
በነገራችን ላይ ይሄን በሚመለከት በህዝብ ዘንድ የሚነሱ ተገቢነት ያላቸውም የሌላቸውም ጥያቄዎች በአግባቡ የሚስተናገድበት ስርዓት አለ። በነገራችን ላይ በማንኛው በደላላም ከግንዛቤ ማጣትም በእንደዚህ አይነት መልኩ ጥቅማቸው የሚነካ ሰዎች የሉም ማለት አይደለም። ስለዚህ በህብረተሰቡ ዘንድ በጨዋነት የቀረቡ ከመብት ጋር በተያያዘ ከህገ መንግስታዊ ስርዓቱ ጋር በተያያዘ የተነሱ ጥያቄዎች አሉ። እነዚያ ጥያቄዎች በአግባቡ ይስተናገዳሉ።
የሚስተናገዱበትን መድረክ ቢገልጹላቸው እያዳመጡ ያሉ ሰዎች መሬታቸው የሚነካ የሚወሰድ ካሉ በአግባቡ ሁኔታው የእኛን መብትና የዜግነት መብት አላስጠበቀም ሲሉ ምን ያድርጉ?
አላግባብ መሬቱ አይወሰድበትም ከዚህ አሁን ከሚጠቀሰው ማስተር ፕላን ጋር በተያያዘም የማንንም መሬት የመውሰድ ወይም የማፈናቀል አላማ እንደሌለው ታውቃለህ። በዝርዝር ጉዳይ ሲወያዩ እኮ ሰዎች በዚህ ጉዳይ ላይ ምንም ብዥታ የለባቸው። ኮንፊውዥኑን ለመጠቀም የሚፈልጉ ኃይሎች ናቸው ይህን ይጠቀማሉ። ለማንኛውም ግን በማንኛውም ርዕስ ዙሪያ ሊነሳ የሚችል በግልጽ በመንግስት እየተንጸባረቀ ያለ የመልካም አስተዳደር ችግሮች ተብሎ ሊነሱ የሚችሉ ሌጅትሜት ጉዳዮችን ህጋዊና ስርዓት ባለው መንገድ መስተናገድ አለባቸው የሚል መንግስት አለ። ያን ላይ ተመስርቶ ህዝቡን ጋር በስፋት እየተሄድበት ያለ አካሄድ ይሄ ነው።
ለህዝቡ የሚያሳልፉት መልእክት ካለ የደረሱ ጉዳቶችን አስመልክቶ
አብዛኛው ሁሉም ቦታዎች ላይ ህዝቡ የሁከት የነውጥና የግርግር መንገድ በፍጹም እየተከተለ አይደለም። ጥቂት የተደናገሩ ሰዎችን አንዳንዴም ደግሞ ሌጂትሜት ጥያቄ ኖሯቸው ሌጂትሜት ጥያቄያቸውን እንዴት ማቅረብ እንዳለባቸው ለጊዜው አማራጭ ያጡ የመሰላቸውን ወገኖች በመጠቀም የሚደረግ እንቅስቃሴ ነው። ስለዚህ ህዝቡ ጋር ማስተላልፈው መልእክት አሁንም ለሰላምና ለልማት ያለው ቀናኢነት አሁንም ቢሆን ለሰላምና ለልማት ያለውን ኮሚትመንት አጠናክሮ እንዲቀጥል፣ ያጠፉ ወገኖች ወደ ትክክለኛው መስመር እንዲመለሱ የሚቻለውን ሁሉ እንዲያደርግ ማለት ብቻ ነው።
አቶ ጌታቸው ረዳ የኢትዮጵያ ኮሚኒኬሽንስ ጉዳዮች ሚኒስትር ለሰጡን ማብራሪያ አመሰግናለሁ።
አመሰግናለሁ።
ተከታዩ ዝግጅት ሐኪሙን ይጠይቁ ነው። ሐኪሙን ይጠይቁ ለምሽቱ የስኳር በሽታን ተከትለው ሊከሰቱ በሚችሉ የአይን ህመሞች ዙሪያ የተቀናበረ ተከታታይ ፕሮግራም የመጨረሻ ክፍል ነው ይዞ የቀረበው። ሙያዊ ትንታኔ የሚሰጡን የአይን ቀዶ ሕክምናና የአይን ነርቭ ሕክምና ባለሙያው ዶክተር ወርቃየሁ ከበደ ናቸው። አሁን በሎዛን ስዊትዘርላንድ በአይን ሕክምና ጥናትና ምርምር ስራ ላይ ይገኛሉ። ዶክተር ወርቃየሁ ለበርካታ ዓመታት ደግሞ በጎንደር የሕክምና ትምህርት ቤት በሕክምና መምህርነት አገልግለዋል። የፕሮግራሙ አዘጋጅና አቅራቢ ዶክተር ወርቃየሁን ያነጋገራቸውም አሉላ ከበደ ነው። አሉላ
አመሰግናለሁ። ሰለሞን አመሰግናለሁ። የምሽቱ ዝግጅታችን ሰለሞን ቀደም ብለን እንዳስተዋወቅከው በተከታታይ ከስኳር በሽታ ተከትሎ የሚከሰቱ የአይን ህመሞችን የተመለከተ ነው። ስለ በሽታው ምንነትና ሌሎች ዝርዝሮች የተመለከትንበት ተከታታይ ዝግጅት በዚህ በመጨረሻው ቅንብር መከላከል ቅድሚያ በሚሰጥበት የህክምና ሂደት አንዴ ህመሙ ከተከሰተ በኋላ የሚኖሩትን የህክምና አማራጮች ይመለከታል። አንድ የስኳር ህመምተኛ በረጅም ጊዜ ውስጥ ሊከሰቱ የሚችሉ በርካታ የአይን ህመም አይነቶች ሊዳረግ እንደሚችል ቀደም ብለው ካስረዱን ትንታኔዎች ተመልክተናል። የህመሞቹ አይነቶች እንደ መለያየታቸው የህክምናውም አይነት በአንጻሩ ሊለያይ እንደሚችል መገመት ይቻላል። ነገር ግን እንደው በአጠቃላይ ምን አይነት የህክምና አማራጮች አሉ? የህክምናውም አማራጭ ከስኳሩ ህመም ጋር ተያይዞ ሊሄድ የሚችል ከሆነ
እንግዲህ አንድ ጉዳት ደርሶ አይን ላይ በስኳር ምክንያት የመጡ ጉዳቶች ካሉ እንደ ጉዳቱ አይነት እና መጠን የተለያዩ አይነቶች ሊደረጉ የሚችሉ የህክምና አይነቶች አሉ። ቀደም ብዬ እንደጠቀስኩት እንግዲህ እይታን የሚጎዳ የሚቀንስ የስኳር ጉዳት ሲመጣ በሶስት ከፋፍለን አይተናቸዋል። ሬትናው ላይ የሚመጡ እይታን የሚቀንሱ ከስኳር ጋር የተያዙ ጉዳቶች ሶስት ዋና ዋና አይነቶች አሉ እና ልክ በዚህ ማዕቀፍ ደግሞ እንደ አይነታቸው ህክምናውም ምን እንደሚመስል እናያለን። አንደኛው እና የመጀመሪያው ብዙ ጊዜ በተለመደው ስኳር በሽተኛ ላይ እይታ የሚቀንሰው ዲያቤቲክ ማኩሎፓቲ ብለን የምንጠራው በውስጥ ክፍል አይናችን ሬትናው ላይ ጥርት ያለውን እይታ የምናይበት ትንሹ አካል አነስ ያለ ቦታ አለ። እዛ ቦታ ላይ ጉዳት በሚመጡ ጊዜ እይታ ይቀንሳል እና ይህን የሚሆንበት ዋናው ምክንያት ምንድን ነው? አንድ እንዳልኩት ደም ስሮቹ ግድግዳቸው ጉዳት ይደርስና ፈሳሽ ወደ ሬትናው አካል እየገባ ያ አካል እንዲያብጥ ፈሳሽ የሆነ ነገር እንዲይዝ ያደርጋል። ይህን ነገር እንግዲህ በምርመራ እናይና እይታውን የጎዳ ወይም ሊጎዳ የሚችል አቅም ያለው አይነት ሆኖ ስንገነዘብ በህክምና ምን ማድረግ ይቻላል? እነዚህ የተበላሹ ፈሳሽ እያሳለፉ ያሉ ደም ስሮችን ለይተን በምርመራ ካወቅናቸው በኋላ ቦታቸውን ይህን ነገር እንዲያቆሙ በጨረር እነዚህን ደም ስሮች በመምታት ፈሳሽ ማሳለፋቸውን እንዲያቆሙ የሚደረግበት አንደኛ ዘዴ አለ። ሁለተኛ ምንድን ነው? ይህ ፈሳሽ ከደም ስሮች ሞቶ አንዳንዴ ሊያልፍበት የሚችለው ምክንያት ደም ስሮቹ ከመጎዳት ባሻገር ደግሞ ሬትናውን ደግፎ የሚይዘው እንደው እንዲህ ዝለግለግ ያለ ፈሳሽ አለ፣ ቪትረስ የምንለው ውስጥ አይን ኳስ ውስጥ የፋሳሽ አይን በተንቀሳቀሰ ቁጥር አብሮ ይንቀሳቀሳል። ግን አንዳንድ ሬትናው አካሎች ላይ የተያያዘ ነው፣ የተጣበቀ ነው እና ስኳሩ እየዘገየ ሲሄድ ይሄ የተያዘበት ቦታ እየገረረ ሲመጣ ሬትናውን ይጎትተዋል እና በመጎተቱም እንደዚሁ ሬትናው አካላዊ ጉዳት ይደርስበትና ፈሳሽ አልፎ እይታን እንዲቀንስ የማድረግ ነገር ሊኖር ስለሚችል ይሄ የእይታ መቀነስ ወይ እይታውን አደጋ ላይ ሊጥል የደረሰ ሁኔታ ላይ መሆኑን በምርመራውንም ስንገነዘብ በቀዶ ጥገና ገብቶ ይሄን የሚጎትተውን ነገር የማላቀቅ አይነት ቀዶ ሕክምና ሊደረግ ይችላል። እንግዲህ ዲያቤቲክ ማኩሎፓቲ ለምንለው ነው። ሁለተኛው አይነት ከስኳር ጋር ተያይዞ አይን ላይ የሚመጣ ጉዳት የጠቀስ ነው ምንድን ነው? ስኳሩ ጊዜው እየጨመረ እየገፋ በሄደ ቁጥር በአግባቡ በቁጥጥር ስር ሳይውል ሲቀር ከጊዜ ጋር ምንድን ነው እየሆነ የሚሄደው? እንዳልኩት ደም ስሮች ለሬትናው የሚያስፈልጉትን ነገሮች የማቅረብ አቅማቸው እየቀነሰ በሚሄድበት ጊዜ በተለይ ኦክሲጅን የግድ ማግኘት ስለሚያስፈልገው ያንን የማያገኘው አካል እየጨመረና እየበዛ በመጣ ቁጥር አካላችን ምን ያደርጋል? እያካካሰ እየመሰለው እዛ የተጎዱት ደም ስሮች አካባቢ ሌሎች አዳዲስ ደም ስሮች እንዲበቅሉ የሚያደርገው ያለው። ይሄ የሚሆንበት ምክንያት ምንድን ነው? የኦክሲጅን እጥረቱን ተከትሎ ራሱ አካላችን የሚያመነጫቸው ኬሚካሎች አሉ፣ ቅመሞች አሉ፣ አዳዲስ ደም ስሮች እንዲሰሩ የሚያደርግ። ሆኖም ግን እነዚህ ደም ስሮች ብዙም ጊዜ ጠቀሜታ የላቸውም። እንዲያውም ጉዳታቸው የከፋ ይሆንና ነገሩን የሚያወሳስቡት እነሱ ናቸው።
ዶክተር ወርቃየው እነኚህን የመሰሉ ሁለት አይነት የተለዩ የህመም ሁኔታዎች በሚፈጠሩበት ጊዜ የህክምናው አማራጮች ይለወጡ ይሆን? ለመሆኑ ምን አይነት ገጽታ አላቸው?
ሁለት አይነት የህክምና ዘዴዎች አሉ ሊደረጉ የሚችሉት። አንደኛው ምንድን ነው? እነዚህ አካሉ ኦክሲጅንን ባለማግኘቱ ምክንያት ከሬትና ውስጥ እየመነጩ ያሉት አዲስ ደም ስር እንዲሰራ የሚያደርጉትን ኬሚካሎች የሚሰሩትን ስራ እንዳይሰሩ የሚያደርጉ መድኃኒቶች አሉ፣ አይን ውስጥ የሚወጋ ያንን በመስጠት አዲሶቹ ደም ስሮች እንዳያድጉና ችግር እንዳይፈጥሩ ወይም እየከሰሙ እንዲሄዱ የሚያደርግ አይነት ህክምና አለ። ወይም ይሄ ከሌለ ደግሞ እንዲሁ በጨረር የሚገባና ብዙ ስራ የማይሰራ ይሆን የሬትና አካል ደም ወደ ዋነኛው ማኩላ ወደምንለው አካል ብቻ እንዲሄድ፣ ሌሎቹ ብዙም ጥቅም የሌላቸው አካሎች ደም እንዳይሻሙ እነሱን በጨረር በመምታት ይህን ሊመጣ የሚችለውን ከፍ ያለ ስብስብ ነገር ለማስወገድ የሚደረግ የህክምና አይነት አለ። ከዚህ ባሻገር ግን እንዲህ ህክምናም ተደርጎ ወይም ደግሞ በጣም በመዘዘ ነጋት በሶስተኛነት ደረጃ ሬትናው ላይ የምናየው አድቫንስድ የሆኑ ችግሮች ብለን የጠቀስናቸው አሉ። እንዲህ ደም ስሮቹ አድገው ደም ወደ አይን ውስጥ መፍሰስ ወይም ደግሞ ቅድም ያልኩት ቪትረሱ እንዲሁ ከመቆየት ከመቁሰልም እነዚህ የሚያድጉት ደም ስሮችም ያገሩትና ሬትናውን ገንጥሎ ከቦታው እንዲላቀቅ ማድረግ ወይም ደግሞ ቅድም ያልኩት ደም ስሮች እንዲያርጉ የምንለው ቅመም ከኋላ በኩል ካለው አይናችንም ክፍል በማለፍ አንዳንዴ ወደ ፊት ለፊት ወዳለው አይን አካላችን ይመጣና ደም ስሮች አላስፈላጊ ቦታ ላይ እንዲያድጉ ያደርግና በአይናችን ውስጥ ዝውውር የሚያደርግ ሌላ ፈሳሽ አለ። የዛን መግቢያ መውጫውን ቀዳዳዎች ስለሚደፍኑ ስቃይ ሊያስከትል የሚችል አይነት ከፍተኛ የሆነ የአይን ግፊት የማስከትል አይነት ውስብስብ ነገሮች ሊመጡ ይችላሉ። እነዚህ እንግዲህ የገፉ በጣም አስቸጋሪ የሆኑ ችግሮች በሚመጡ ጊዜ እንደ አይነታቸው ለይተን እንዳወቅ ሰው የችግር አይነት አብረው የሚሄዱ የተለያዩ ውስብስብ የሆኑ የኦፕሬሽን ወይም የመድኃኒት ወይም የጨረር ሕክምናዎችን ከአንዱ ጋር በማያያዝ የምናደርጋቸዋሉ። ግን ዋናው ነገር ምንድን ነው? እንዳልኩ እንዲህ የገፋ ችግር ውስጥ ከተገባ አሁን ቅድም ከላይ የጠቀስኳቸው ሕክምናዎች አብዛኞቹ ያለውን እይታ ባለበት እንዲቆየ ማድረጊያ ናቸው እንጂ የደረሱ ጉዳቶችን መልሰው ብዙ ጊዜ የሚመልሱ ስላልሆኑ ዋናው መድኃኒት እንደዚህ አይነት ውስብስብ ችግር ውስጥ ከመግባት ቅድም የጠቀስናቸው የቅድመ ጥንቃቄዎች ላይ በሽታው ገፍቶ እነዚህ ውስብስብ ነገሮች እንዳያመጣ መከታተሉ ላይ ነው አጽንኦት ማድረግ የሚያስፈልገን እላለሁ።
ዶክተር ወርቃየው የስኳር ህመምና እሱን ተከትሎ የሚከሰቱ የአይን ህመሞችን በተመለከተ ከህመሞቹ ምንነት መልከ ብዙ ናቸው እስከሚያስከትሏቸው ጉዳቶችና ይበልጡን ደግሞ የመከላከሉ እርምጃ ከሁሉ ቅድሚያ ሊሰጠው ኋላ ከሚመጣውም ፈተና የሚያድን ነውና መከላከሉ ላይ አጥብቆ ህሙማንም ሆነ ቤተሰቦች ሊያደርጉ የሚችሏቸውን ነገሮች አጽንኦት ሰጥተው አስረድተዋል። የህክምና አማራጮቹንም ዘርዝረዋል። ሌላ መሰል የአይን ህመምን የሚመለከቱ ጥያቄዎች ከአድማጮች የሚደርሱን በርከት ያሉ ጥያቄዎች ናቸው። ይዘን መልሰን እስክናገኘው ለሰፊው ተከታታይ ውይይታችን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ። ሰላም አለ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ በቅርቡ እዚህ ዋሽንግተን ዲሲ በተካሄደ የሳባን መድረክ ላይ ሲናገሩ በመካከለኛው ምስራቅ የዩናይትድ ስቴትስ ፖሊሲ የሚያተኩረው በመላ ግዛቱ ያሉ ለጸጥታና መረጋጋት የሚሰሩ ወገኖች የጀመሩትን ተግባር ከፍጻሜ ማድረስ የሚያስችላቸውን ዕድል ማግኘታቸውን ማረጋገጥ ነው ብለዋል። ሚስተር ኬሪ ለሶሪያው ጦርነት የፖለቲካ መፍትሄ በመፈለጉ አንጻር ተገኙ ካሏቸው ቁልፍ ጉዳዮች መካከል ከተሳካ በዳይሽ እና በሌሎች ጽንፈኞች ላይ ጠንካራና ይበልጥ የተባበረ ጥቃት ማካሄድን እውን ያደርጋል ያሉት ዕቅድ አንዱ ነው። የእስራኤልና ፍልስጤማውያን መሪዎች አሁን ያሉበትን አጣብቂኝ ሰብረው በመውጣት ለሁለቱ ሕዝቦቻቸው ሰላም ብቸኛው ሁነኛ አማራጭ በሆነው ንግግር ላይ ማትኮራቸው እጅግ አስፈላጊ መሆኑንም ሚስተር ኬሪ አስምረውበታል። ሁለት ነጻ ሀገሮች ለሁለቱም ደህንነትና ብልጽግና ያመጣሉ በሚለው የመፍትሄ ሐሳብ ከተስማሙ ዩናይትድ ስቴትስ ምንጊዜም አብራቸው ትዘልቃለች፣ እገዛም ታደርጋለች ሲሉ ውጭ ጉዳይ ሚኒስትር ጆን ኬሪ አስረድተዋል ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። ሚስተር ኬሪ በተጨማሪም የአውሮፓ ኅብረት አምስቱ ሀያላን ሲደመር አንድ የተባሉት አገሮችና ኢራን የደረሱበት የኑክሌር ጦር መሳሪያ ስምምነት አስፈላጊ በመሆኑም ላይ ማብራሪያ ሰጥተዋል። ከሁለት ዓመታት በፊት ከኢራን ጋር ይፋ ድርድሮች ሲጀመሩ አሉ ኬሪ፣ ኢራን 19,000 ማቅለጫዎች በዩራኒየም የዳበሩ ክምር መሳሪያዎችና ቦምብ ለመስራት የሚያስችል ግዙፍ በውሃ ኃይል የሚሠራ ሞተር በማነጽ ላይ ነበረች። ኢራን ምርጫዋ ከሆነ ከሁለት ወራት ባነሰ ጊዜ ውስጥ የኑክሌር ጦር መሳሪያ መገንባት የሚያስችሏትን ቁሳቁሶች ማግኘት ትችላለች ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ አብራርተዋል። ግን ይላሉ ሚስተር ኬሪ
Under the Joint Comprehensive Plan of Action, every single one of Iraq...
በአጠቃላዩ የጋራ ተግባር እቅድ መሰረት ኢራን የኒውክሌር ቦምብ መገንባት የሚያስችላት መንገድ በሙሉ ተዘግቷል። ዩራኒየም የማዳበር፣ ፕላቲኒየም የማበልጸግ፣ ሚስጥራ ያካሄዷ ሁሉም መንገዷ ተዘግቷል። በድርድሮቻችን መሰረት ሂደቱን ስለምንቆጣጠርና ማረጋገጥም ስላለብን ስለ እያንዳንዷ ጠብታ ዩራኒየም በየቀኑ ክትትል እናደርጋለን። የት እንደገባች እናውቃለን።
ከኢራን ጋር የተደረሰው ስምምነት ራሷ ፈቅዳ በፈረመችው መሠረት የሆነ በመሆኑ ትክክለኛ እርምጃ ነው። ለኢራን የሚጠቅማትም የኑክሌር ጦር መሳሪያ ባይኖራት ነው ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ የተናገሩትን ጠቅሶ የቪኦኤ ርዕሰ አንቀጽ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ዝግጅታችን ወደ መጠናቀቁ ነው። ክቡራትና ክቡራን አድማጮች፣ በነገራችን ላይ ከዩናይትድ ስቴትስ ሕገ መንግሥት የመጀመሪያው ማሻሻያ ወይም ፈርስት አሜንድመንት እየተባለ የሚጠራው 10 ድንጋጌዎች ያሉት የመብቶች ድንጋጌ የጸደቀው ዛሬ ልክ የዛሬ 124 ዓመት በ1784 ዓ ም ነበር። ገናናውና ፋና ወጊው ሐሳብንና እምነትን ያለማንም ጣልቃ ገብነት በነጻነት የመያዝ መብት በቀዳሚነት የተደነገገበት ማሻሻያ ነው።
አድማጮች ለስንብቱ ተቃርበናል። የስንብት ዜማ ግብዣችን ማዲንጎ አፈወርቅ ነው ድምፃዊው። ለዛ ባለው አፈሳሰስ ብርቱካኔን እንዲህ ይጫወትልናል። በእኛ በኩል ሰላም፣
ደህና ደሩ። የትግርኛ ዝግጅት ይቀጥላል።
ብርቱካን በልቼ ሎሜን ሎሚያገሰ ብርቱካን በልቼ ሎሚ ሎሚ አገሰኝ ብርቱካን አንቺ እንደምን አለሽ እኔስ ብነሳኝ አንቺ እንደምን አለሽ እኔስ ብነሳኝ Anchi in the Ya te recé.